ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መስከረም 17 2016 ዓ.ም መሰናዷችን ጀመረ። ለመላው የክርስትናና እንዲሁም ለእስልምና ሃይማኖት ተከታዮች በሙሉ እንኳን ለብርሃነ መስቀሉና ለመውሊድ በዓል አደረሳችሁ ማለት እንወዳለን። እንደዛ ያለን የምሽቱን መሰናዶች እናስተዋውቃችሁ። በእርዳታ አቅርቦ የቀበሌ መታወቂያ ጥያቄ ላይ ተፈናቃዮች ቅሬታ እያሰሙ ነው።
ተፈናቃይ ነው ይመዝገብ ተባለ። እንደምንም ተመዘገብን። በየቢሮ ተንከራተን አንድ ሁለት ቀን እንደ ደሮ 15 ኪሎ ስንዴ በተኑልን። ያቸውም ደግሞ አሁን ደግሞ ምን ተባለ ደግሞ መታወቂያ የባህር ዳር ተወላጅ ሆነ ነው ተባለ። የባህር ዳር ተወላጅ ከሚሉ አማራ ቦታ የለውም አይሉ? እሺ ባህር ዳር ሳልተወለድንም ሌላ ቦታ ነው የተወለድን። ዜግነት የለንም? የዜግነት መብት የለውም? በቃ ተፈናቃይ።
የሰማችኋቸው ወይም የተመለከታችኋቸው ተፈናቃይ እናት ናቸው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል በጋምቤላ ክልል ጎርፍ አሁንም ሰዎችን እያፈናቀለ እንደሆነ ተገለጸ የሚሉትና ሌሎች መሰናዶዎችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የዕለቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ እንደተለመደው የድምጽና የምስል ምህንድስናውን ከስቱዲዮ ይከው ይሆንልናል። ጽዮን ግርማ ዋና አዘጋጃችን ናት። ከአሜሪካ ድምፅ ባልደረቦችና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ እየጋበዝን ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አምሃሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ እንጋብዛለን። አሁን ከዓለም ዙሪያ ወደ አሰናዳናቸው ዜናዎች ነው የምንሻገረው።
ጤና ይስጥልን። በድጋሚ እንደምናመሻችሁ አድማጮች፣ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሰ ዜናዎቹን። ተመድ የኢትዮጵያ መርማሪ ቡድኑን የስራ ጊዜ እንዲያራዝም ሂዩማን ራይትስ ዋች ጠየቀ። የቡርኪና ፋሶ ወታደራዊ መንግስት ሌላ መፈንቅለ መንግስት አከሸፍኩ ስለማለቱ፣ የአሜሪካ መንግስት በመጪው እሁድ በከፊል ሊዘጋ ይችላል የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። የተባበሩት መንግስታት ድርጅት የኢትዮጵያ መርማሪው ቡድን የስራ ጊዜ እንዲያራዝም ሂዩማን ራይትስ ዋች ጠየቀ። የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን የስራ ጊዜ እንዲያራዝም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ዛሬ ባወጣው መግለጫ ጠይቋል። ዝርዝሩን ስመኝሽ የቆየ ይዛለች።
ኢትዮጵያ የሰላም ስምምነት ከተፈረመ ከአንድ ዓመት በኋላ ሀገሪቱ ውስጥ የጦርና በሰብዕና ላይ የሚፈጸሙ ወንጀሎች ቀጥለዋል ሲል የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን ከሳምንት በፊት ያወጣውን ሪፖርት ያስታወሰው ሂዩማን ራይትስ ዋች ምክር ቤቱ የኮሚሽኑን የስራ ጊዜ እንዲያራዝምና ከዚህ በፊት በተፈጸሙና እየተፈጸሙ ባሉ ሰብአዊ መብት ጥሰቶች ላይ የጀመረውን ዓለም አቀፍ ምርመራ እንዲቀጥል ጠይቋል። የሰብአዊ መብት ተሟጋች ድርጅቱ ዛሬ ባወጣው መግለጫ በኢትዮጵያ በተፈጸሙ የመብት ጥሰት ተጎጂ የሆኑ ግለሰቦችና ቤተሰቦቻቸው ትክክለኛ ምርመራ፣ ፍትህና እርማት እንዲደረግ ተደጋጋሚ ጥሪ ማድረጋቸውን ጠቅሶ ይህንን ለማስፈጸም ግን በሀገራቸው ተቋማት ላይ እምነት እንደሌላቸው አመልክቷል። ሆኖም ረቂቅ የውሳኔ ሀሳቦችን ለሰብአዊ መብቶች ምክር ቤት ለማቅረብ አንድ ሳምንት ብቻ በቀረበት ወቅት የአውሮፓ ህብረት የመርማሪ ኮሚሽኑ የስራ ጊዜ እንዲራዘም እንደሚጠይቅ ምንም አመላካች ሁኔታ አለመኖሩን ገልጿል። በመሆኑም የሰብአዊ መብት ጥሰቶች መርማሪ ኮሚሽኑ እንደ አውሮፓውያን አቆጣጠር በ2021 እንዲቋቋም ጥረቶችን የመራው የአውሮፓ ህብረት የስራ ጊዜው እንዲራዘም ግፊት እንዲያደርግ ተጎጂዎችና የመብት አቀንቃኞች ጥሪ ያቀርባሉ ሲል አስታውቋል። ሂዩማን ራይትስ ዋች አክሎ የአውሮፓ ህብረት በኢትዮጵያ የሚፈጸሙ የመብት ጥሰቶች ላይ የሚደረገው ምርመራ እንዲቀጥል፣ የመርማሪ ኮሚሽኑ ምክረ ሀሳቦች ተግባራዊ እንዲሆኑ በማድረግና በኢትዮጵያ ዙሪያ ለሰብአዊ መብቶች ምክር ቤት ህዝባዊ ሪፖርት እንዲቀርብ የሚጠይቅ የውሳኔ ሀሳብን በማቅረብ በኢትዮጵያ ሰብአዊ መብቶችንና ተጠያቂነትን ማስፈን አለበት ብሏል። ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽኑ ባለፈው ሳምንት ይፋ ባደረገው ሪፖርት በትግራይ ክልል የተካሄደው ግጭትም ሆነ የመብት ጥሰት እንዳላበቃና ጥቃቶች በሀገር አቀፍ ደረጃ እንደሚፈጸሙ አስታውቋል። በአማራ፣ በኦሮሚያና በሌሎች አካባቢዎችም ከፍተኛ ጥሰቶች እየተፈጸሙ መሆኑንና የኢትዮጵያ መንግስት በነሐሴ ወር ያስቸኳይ ጊዜ አዋጅ ካወጣ በኋላ በአማራ ተወላጆች ላይ የጅምላ እስር እየተፈጸመ እንደሆነም ኮሚሽኑ በሪፖርቱ አመልክቷል።
በሱዳን ለአስርት ዓመታት የዘለቀው የአየር ንብረትና አካባቢ ለውጦች በማህበራዊና የፖለቲካዊ አለመረጋጋትን አባብሷል ሲሉ የአካባቢ ጥበቃ ባለሙያዎች አሳሰቡ። የአየር ለውጥ በአገሪቱ ለውራት የዘለቀውን የመሬት የውሃ አቅርቦትና ሌሎች ጠቃሚ ሀብቶችን ያማከለ ግጭት እንዲባባስ አስተዋጽኦ አድርጓል ሲሉ ባለሙያዎቹ የማንቂያ ደውል እያሰሙ ነው። አሁን ያለው የሱዳን ግጭት ከዓለም አቀፋዊ ጂኦፖለቲካና ከስልጣን የተወገዱት የአምባገነኑ መሪ ኦማር አልበሺር ታሪካዊ ትሩፋት አየር ንብረት ለውጥ ጋር ተያይዞ የሚታይ መሆኑን ባለሙያዎቹ ተናግረዋል። መቀመጫውን በብሪታንያ ያደረገው ፕራክቲካል አክሽን የተሰኘው ዓለም አቀፍ የልማት ድርጅት ባለፈው ግንቦት ሪፖርቱ በሱዳን ያለው የአየር ንብረት ለውጥ ተጽዕኖ አጉልቶ ያሳየ ሲሆን ይህም ወደ ደቡብ አቅጣጫ ያለውን የበረሃ ወረራና የዝናብ መጠንን በእጅጉ ይቀንሳል ብሏል። የተግባር አፍሪካ ዳይሬክተር አኪኒ ዋለንደር በሱዳን የአየር ንብረት ለውጥ የሚያስከትለውን መዘዝ ድርቅን ጨምሮ ከፍተኛ ዝናብ መጠን መለዋወጥ፣ የውሃ ምንጮች መመናመን እና በሚሊዮኖች የሚቆጠሩ ሄክታር መሬት የሚሸፍነውን በረሃማነት አስምረውበታል። የቡርኪና ፋሶ ወታደራዊ መንግስት አገሪቱን ለማተራመስ ትናንት ረቡዕ የተሞከረውን መፈንቅለ መንግስት የደህንነትና የጸጥታ ተቋማት ማክሸፋቸውን አስታወቀ። ወታደራዊ መንግስቱ ከትናንት በስቲያ ማክሰኞ ተካሂዷል ስላለው የመፈንቅለ መንግስት ሙከራ ዝርዝር አልገለጸም። የመፈንቅለ መንግስቱ መክሸፍ ዜና የወጣው የአገሪቱ ዜጎች ወደ ዋና ከተማይቱ ዋጋዱጉ ጎዳናዎች በመውጣት ለአሁኑ የሽግግር መንግስት ድጋፋቸውን ከሰጡ ከአንድ ቀን በኋላ ነው። የወታደራዊ መንግስቱ ቃል አቀባይ ሪም ታልባ ዣን ኢማኑኤል አውድራጎ በርካታ መኮንኖችና በተፈጠረው የማተራመስ ሙከራ ውስጥ ተሳትፈዋል የተባሉ ግለሰቦች በቁጥጥር ስር መዋላቸውን እንዲሁም ሌሎችም እየታደኑ መሆኑን በጽሑፍ ባወጡት መግለጫ አስታውቀዋል። ቡርኪና ፋሶ በቀጠለው ሁከት በሺዎች የሚቆጠሩ ሰዎች ሲገደሉ ከ2 ሚሊዮን በላይ መፈናቀላቸውና በ10 ሺዎች የሚቆጠሩት በረሃብ አፋፍ ላይ መሆናቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩክሬን ኃይሎች በተፋፋመው ከባድ ውጊያ ውስጥ ቀስ በቀስ ይዞታቸውን እያጠናከሩ በመሆኑ አጋሮቹ ለዩክሬን ተጨማሪ እርዳታ እንዲሁም የሚላከውን የመከላከያ መሳሪያዎች ማምረትና አቅርቦቱንም እንዲያፋጥኑ በየጊዜው እያሳሰቡ መሆኑን የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ሐሙስ ተናገሩ። ስቶልተንበርግ በኪቭ በሰጡት ለጋዜጠኞች እንደተናገሩት ዩክሬን ይበልጥ እየጠነቀረች በሄደች ቁጥር የሩሲያን ጥቃት ለማስቆም እየተቃረብን እንመጣለን ብለዋል። ስቶልተንበርግ ከፕሬዝደንት ቮሎዲሚር ዜሌንስኪ ጎን ቆመው በሰጡት ጋዜጣዊ መግለጫ ኔቶ ለዩክሬን ቁልፍ ተተኳሽ የጦር መሳሪያዎች የተመደበ 2.5 ቢሊዮን ዶላር የሚሆን የማዕቀፍ ውል አለው ብለዋል። ዋና ጸሐፊው አያይዘውም ዩክሬን ጦርነቱን ለማሸነፍ የሚያስፈልጋትን ነገር መስጠት ለኔቶ የደህንነት ጥቅም ነው በማለት ተናግረዋል። የዩክሬን ጦር ዛሬ ሐሙስ በሰጠው መግለጫ የአየር መከላከያው ሩሲያ ዩክሬንን ለማጥቃት ሌሊቱን ከላከቻቸው 44 ድሮኖች መካከል 34ቱን መተው ማውረዳቸውን አስታውቀዋል። በዩናይትድ ስቴትስ የህግ መወሰኛውና የህዝብ ተወካዮች ምክር ቤት መካከል ለሚቀጥሉት 12 ወራት ሊኖር በሚገባው የመንግስት በጀት ላይ ያለው አለመግባባት ከቀጠለ በመጪው እሁድ መንግስት በከፊል ሊዘጋ እንደሚችል ተገለጸ። ሁለቱ ምክር ቤቶች በመንግስት አመታዊ በጀት ሩሲያን እየተዋጋች ለምትገኘው ዩክሬን በሚሰጠው እርዳታ፣ በዩናይትድ ስቴትስና ሜክሲኮ ድንበር የስደተኞች ቁጥጥር እንዲሁም ለማህበራዊ ደህንነቶች መርሃግብሮች የሚኖሩ ወጪዎችን አስመልክቶ እስካሁን ከስምምነት መድረስ አልቻሉም። የአጭር ጊዜ የበጀት ስምምነት ላይ የማይደረስ ከሆነ ምንም እንኳ አስፈላጊ የሆኑ እንደ አየር ትራፊክ መቆጣጠሪያና የድንበር ቁጥጥር ስራ መደቦች ክፍት ሆነው ቢቆዩም ከአራት ሚሊዮን ሚሊየን በላይ የሚሆኑ የዩናይትድ ስቴትስ ጦር አባላትና የመንግስት ሰራተኞች የማይከፈላቸው መሆኑ ተመልክቷል። ጦርተኞች ከመንግስት ለአስቤዛና ወራይ ክፍያዎች የሚያገኙት ገንዘብ በወቅቱ ላይደርስ እንደ ብሔራዊ ፓርኮች የመሳሰሉትም ዝግ ሆነው ሊቆዩ እንደሚችሉ ተገልጿል። በመጨረሻም ግሪክን ከአንድ ወር ባነሰ ጊዜ ውስጥ ዛሬ ሐሙስ ለሁለተኛ ጊዜ የመታት ከባድ ዝናብና አውሎ ንፋስ በአንዳንድ የማዕከላዊ አገሪቱ ክፍሎች ከባድ ጉዳት አድርሷል። ኤልያስ ተብሎ የተሰየመው ከባድ ዝናብና አውሎ ንፋስ ባስከተለው የጎርፍ አደጋም መንገዶችን በመጠራረግ ድልድዮችን በማፈራረስ በሺዎች የሚቆጠሩ ቤቶችን አጥለቅልቋል። የአደጋ ጊዜ ሰራተኞች የነፍስ አድን ስራቸውን በሚያከናውኑበት ወቅት በማዕከላዊ ከተማ ቮሎስ በደረሰው ከፍተኛ የጎርፍ መጥለቅለቅ በመቶዎች የሚቆጠሩ ሰዎች በአቅራቢያው በሚገኙ ተራራማ መንገዶች ውስጥ እንዲቆዩ ማድረጉን ባለስልጣናት ተናግረዋል። በዚህ ወር መጀመሪያ የተከሰተው አስከፊ የአየር ሁኔታ ይህን አካባቢ በመምታቱ 16 ሰዎች ሲሞቱ ከ2.3 ቢሊዮን ዶላር በላይ የሚገመት ጉዳት በእርሻና በመሰረተ ልማት ላይ ማድረሱን አሶሲየትድ ፕሬስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። ደረጀ ደስታን ለዜናዎቹ አመሰግናለሁ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርቶቱ፣ ኤልያስ አስማረ በቅንብሩ፣ አበባየሁ ገበያው በዌብ እና ማህበራዊ ድረገጽ ፕሮዲሰራችን፣ እንዲሁም ግርማ ደገፋና ሲሳይ አሸናፊ የምስልና ድምጽ ቅንብር ባልደረቦቻችን ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ስርጭታችንን በቪያ ማሪክ የፌስቡክ ገጽና ድረገጽ ላይ ተከታተሉ ዘንድ እየጋበዝኩ አሁን ለምሽት ወደ ያዝ ነው አብይ ርዕስ እንሻገር። በጋምቤላ ክልል ጎርፍ አሁንም ሰዎችን እያፈናቀለ መሆኑ ተገለጸ። በጋምቤላ ክልል በጂካውና በላሬ ወረዳዎች ትላንት ረቡዕ ዕለት በደረሰ የጎርፍ አደጋ ከ5000 በላይ ነዋሪዎች መፈናቀላቸውን የክልሉ መንግስት አስታውቋል። በክልሉ በጎርፍ ሳቢያ የተፈናቀሉ ነዋሪዎች አጠቃላይ ብዛት ከ30000 በላይ እንደደረሰም የፕሬዝዳንቱ ተወካይና የጸጥታና የሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡሞድ ጠቁመዋል። በትምህርት ቤት በአብያተ ክርስቲያናት በመስጂድ ውስጥ የተጠለሉ ተፈናቃዮቹ ድጋፍ እንዲያገኙ መንግስት ከግብረሰናይ ድርጅቶች ጋር እየሰራ ይገኛል ሲሉም ገልጸዋል። ጎርፉ ያስከተለው ቁሳዊ ውድመት እየተለየ ነው ያሉት አቶ ኡመድ በመጠለያነት እያገለገሉ ያሉት ትምህርት ቤቶች ባለማለቃቸው የተነሳ የአመቱ የመማር የማስተማር ሂደት እስካሁንም እንዳልተጀመረ አክለው ተናግረዋል። ናኮር መልካ ተጨማሪ አለው።
በጋምቤላ ክልል ኑዌር ዞን ላሬ ወረዳ ትናንት ረቡዕ የዘነበው ከፍተኛ ዝናብ ያስከተለው ጎርፍ ከ2000 በላይ የወረዳውን ነዋሪዎች እንዳፈናቀለ የወረዳው የአደጋ ስጋት አመራር ጽህፈት ቤት ከፍተኛ ባለሙያ አቶ ታንኩዌ ኔድ በስልክ ለአሜሪካ ድምፅ ገልጸዋል። በጎርፉ ሳቢያ ባለፈው 2 ሳምንት የተፈናቀሉ ሰዎች እንዳሉና ከእነርሱ ጋር በድምሩ ከ6500 በላይ ነዋሪዎች በትምህርት ቤቶች ውስጥ እንደተጠለሉ አቶ ታንኩዌ ተናግረዋል።
የተፈናቀለ አሁን 6500 ነው። ተጨማሪ 2000 ተጨምሯል። ንብረት የጠፋ አሉ ሰዎቹ ወደ ቤት ትርተን ሄዶ ነበረ። ቤት ትርተን ናቸው። አንዳንድ ሰው ከትምህርት ቤት ነው። ተማሪዎቹ ገና ትምህርት የጀመርከ ነው ተጀመረ ነበረ። ግን አሁን ጎርፍ ይችላለሁ ብዙ ገና ትንሽ ነው አልመጣም። አይ የተማሩ አይደለም። አንዱ ኩል ኛ ሚባል አለብኝ። ግን የተፈናቀለ አምስት ከሌለ እዛ ነው። ወረዳ አልደርስም። ምንም አላደረስም።
በላሬ ወረዳ በጎርፉ ምክንያት ከቤት ንብረታቸው ከተፈናቀሉት ሰዎች መካከል አስተያየታቸውን የሰጡ ነዋሪዎች በአሁኑ ጊዜ በአስቸጋሪ ሁኔታ ውስጥ እንደሚገኙ አመልክተዋል።
እኔ ስም ኮንኬር አሁን ውሃ ስለገባበት ሁሉም ነገር ተበላሽ። አሁን ሰዎች ባዶ ነው ያለው። የሚበላ የለም። ሰው አይጎዳም፣ ግን ውሃ ስለሞላበት ቤት ገባ። ግን የሚፈናቀለ ሰው የሚገኝበት ቦታ ኮርጅኛ። ሌላ ደግሞ ከጎላው የመባል ማይካል አለ። እዛ ያለው ደግሞ የተፈናቀል ሰዎች አለ። ምንም ድጋፍ አላገኝም።
እኔ ስም ቴጀር ኮፕ አሁን መምራ ተባሮቹ ገና አልጀመሩ ማለት ነው። ጉዳቱ እንትን ነው የጎርፊ ምክንያት ብዙ ቤቶች እንዳለን ተፈናቅሏል። እኔ ገጠር ቦታ ነው ያለው። አሁን
በተመሳሳይ ዜና ትናንት ረቡዕ በኑዌር ዞን ጂካ ወረዳ የዘነበው ዝናብ ባስከተለው የውሃ መጥለቅለቅ ከ3000 በላይ ሰዎች እንደተፈናቀሉ አቶ ኡሙድ ጨምረው ገልጸዋል።
እኛ ሲፈናቅሉ ከነበረውበት የተወሰነ ወደ መንግስት ተቋማት፣ ወደ ቤተክርስቲያንና ወደ ትምህርት ቤቶች የተተለሉበት ሁኔታ ነው ያለ። እስካሁን ድረስ የደረሰ ጉዳት የተወሰነ የሲቪል እስካሁን አለመሰብሰቡ ትላንትና ጉዳት ደርሶባቸዋል።
አቶ ኡሙድ ኡሙድ እንደጠቆሙት በክልል ደረጃ ከ9 ወረዳዎችና ከጋምቤላ ከተማ የጎርፍ ተፈናቃዮቹ አጠቃላይ ቁጥር ከ30,000 በላይ ደርሷል። እስካሁን በጎርፉ የሰው ህይወት እንዳላለፈና በንብረትም ላይ የደረሰው ውድመት እየተለየ እንደሆነ ያስታወቁት አቶ ኡሙድ ተፈናቃዮችን ለመርዳት ከፌዴራል መንግስትና ከግብረሰናይ ድርጅቶች ጋር እየሰሩ ስለመሆኑም ገልጸዋል።
የተወሰነ መንግስታዊ ካልሆኑ ድርጅቶች ስፔሻሊ ከዩኒሴፍ የተወሰነ አልሚ ምግቦች እርዳታ የሰጡበት ሁኔታ ነበረ። ትላንትና ኢትዮጵያ ቀይ መስቀል ጋምቤላ ቅርንጫፍ ጽሕፈት ቤት የተለያዩ ተኩሶች እርዳታ እየሰጠ ነበረ። ያም በጋምቤላ ከተማ ነበረ። ቀጣይ በጋምቤላ ወረዳ በታንግና ላረጅከው ወጣች ወርዶ እርዳታ እንደሚሰጥ ትናንትና ሲገልጽ ነበረ። ከፌደራል አደጋ መከላከል ጋር ባለፈው የተገኘ ወደ 4800 ኩንታል እስካሁን የደረሰ የለምና ግን መንገድ ላይ ነው።
ተፈናቃዮቹ በቤተ ክርስቲያን፣ በመስጊድ እና በትምህርት ቤቶች ውስጥ ተጠልለው እንደሚገኙ የጠቆሙት አቶ ኡሙድ ባለፈው ሰኞ መስከረም 14 ቀን እንዲጀመር ታቅዶ የነበረው የዘመኑ የመማር ማስተማር ሂደት እስካሁን እንዳልተጀመረ አስታውቀዋል።
የእኛ ትምህርት ቤቶች አንደኛ ከሚዘገየባቸው ዋና ምክንያቶች ከተፈናቀሉ ወደ ትምህርት ቤት የገቡ የትምህርት ጊዜ የተወሰነ ጋፕ የሚፈጠርበት ሁኔታ አለ። የተወሰነ ከቀነሰ ማህበረሰቦቹ ወይ ቤተክርስቲያን ወይ የተወሰነ ሌሎች ቦታዎች ሄደው ትምህርት ቤት የሚጀመርበት ሁኔታ አለ።
በጉዳዩ ላይ ከክልሉ የትምህርት ቢሮ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ሁኔታ ትንበያ መሰረት ባለንበት ወቅት የጋምቤላ ክልል ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሎ እንደሚጠበቅ ቢጠቀስም ተከታታይ ጎርፍ እያስከተለ ስላለው የዝናብ መጠን ግን የጠቆመው ነገር የለም። በጋምቤላ ነዋሪዎችን በተደጋጋሚ እያፈናቀለ የሚገኘው ጎርፍ ከአንድ ዓመት በፊት በነሐሴ ወር 2014 ዓ.ም ከ185,000 በላይ ሰዎችን አፈናቅሎ እንደነበር አይዘነጋም። ለአሜሪካ ድምፅ ናኮር መልካ ካምቦ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መስከረም 17 2016 ዓመተ ምህረት መሰናዷችንን ነው። ለመላው የክርስትናና የእስልምና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ ለማለት እንወዳለን። የሰማችሁት የአብይ ርዕሱን ነበረ። የትንታኔው መጽሔት ይቀጥላል። በልዩ ልዩ የኢትዮጵያ ክልሎች በግጭት ምክንያት ተፈናቅለው ከማህበረሰቡ ጋር ተቀላቅለው የሚገኙ ተፈናቃዮች በእርዳታ አሰጣጥ ላይ ቅሬታ እንዳላቸው ተናገሩ። በኦሮሚያና ከቤኒሻንጉል ጉምዝ ክልሎች ተፈናቅለው በባህር ዳር ከተማ የሚገኙና የአሜሪካ ድምጽ ያነጋገራቸው ተፈናቃዮች የቀበሌ መታወቂያ ካልያዛችሁ እርዳታ ማግኘት አትችሉም እንደተባሉ ሲገልጹ፣ በደብረ ብርሃንና በደቡብ ወሎ አሃርቡ ከተሞች የሚኖሩት ደግሞ እርዳታ እየቀረበልን አይደለም ሲሉ ተናግረዋል። ስለ ጉዳዩ የጠየቅነው የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን በአንዳንድ ቦታዎች ላይ ከድርሻቸው በላይ በተደጋጋሚ እርዳታ የሚወስዱ ሰዎችን ለመቆጣጠር ያመች ዘንድ የመታወቂያ ጥያቄ ተጀምሮ ነበር ሲል ተናግሯል። ይሁንና ኮሚሽኑ አንድን ተፈናቃይ በስሙ ከመዘገበ በኋላ እርዳታ ያቀርባል እንጂ የቀበሌ መታወቂያ እንደማይጠይቅም ገልጿል። የባህር ዳር ከተማ ከንቲባ ጽህፈት ቤትም የቀበሌ መታወቂያ የተጠየቀው ለቁጥጥር ስራ እንዲያመች ነው ብሏል። አስቴር ምስጋናው ዝርዝር ዘገባ አላት።
ወይዘሮ ክቤ ሽፈራው ለ30 ዓመታት የኖሩበት ከነበረው የኦሮሚያ ክልል ወደ አማራ ክልል ርዕሰ መዲና ባህር ዳር የተፈናቀሉት በ2011 ዓ.ም ነበር። በባህር ዳር ዙሪያ ዘንዘልማ ተብሎ በሚጠራው አካባቢ ከከተማ አስተዳደሩ በተቆራረጠ መልኩ እርዳታ እያገኙ እንደቆዩ የጠቀሱት ወይዘሮ ክቤ በቅርቡ ግን እርዳታውን ለመቀበል የቀበሌ መታወቂያ እንደተጠየቁ ይናገራሉ።
የዘንዘልማ መታወቂያ ያለው ተባለ። የዘንዘልማ መታወቂያ ቀርቶ መኖሪያም የለንም። በየገጠሩ በየጅምር ፎቁ ነው የተቀመጥነው። ቦታም የለንም ቤትም የለንም መታወቂያ ልናመጣ ነው እኛ መታወቂያ ተፈናቃይ ሲጀመር ተፈናቃይ ተብሎ መታወቂያ ይታመጣ ኦሮሚያ ክልል መታወቂያ በትክክል አለን እሱም ንብረታችን ብንጥል መታወቂያ ህይወት ስለሆነ የኦሮሚያ ክልል መታወቂያ ይዘን መተናል ሌላ ግን ምንም የለንም ብለን በመለስን ጊዜ አለን ያለውም ያው ዘመድ ያለው ሊኖረው ይችላል እንግዲህ ዘመድና መጠጊያ የሌለው ደግሞ መግቢያም የለው እንኳን መታወቂያ ሊያወጣ ከዛ በኋላ መተፈናቃይ ተፈናቃይ ነው ይመዝገብ ተባለ እንደምንም ተመዘገብን በየቢሮው ተንከራተን አንድ ሁለት ቀን እንደ ደሮ 15 ኪሎ ስንዴ በተኑልን ያቺውም ደግሞ አሁን ደግሞ ምን ተባለ ደግሞ መታወቂያ የባህር ዳር ተወላጅ ሆነ ነው ተባለ የባህር ዳር ተወላጅ ከሚሉ አማራ ቦታ የለው ማይሉ እሺ ባህር ዳር ሳልተወለድንም ሌላ ቦታ ነው የተወለድን ዜግነት የለንም የዜግነት መፍት የለውም በቃ ተፈናቃይ የዜግነት መፍት የለውም የሚል መንግስት ካለሽ የዜግነት መፍት የለንም በቃ እሱ ይስ አረ የዜግነት መፍት አላቸው ከተባለ ደግሞ በኦሮሚያ ክልል መታወቂያ ይርዱን አረ በኦሮሚያ ክልል መታወቂያ እንረዳን በባህር ዳር መታወቂያ ነው ካለ የባህር ዳር መታወቂያ ይስጡን አንጠላ
መልኬነው ውቡ በ2013 ዓመተ ምህረት ከቤኒሻንጉል ጉምዝ ክልል ተፈናቅሎ ወደ ባህር ዳር እንደመጣ ይናገራል በርዳታ ቅርቦት በኩል እርሱም እንደ ወይዘሮ ክቤ ቅሬታውን አሰምቷል
ሰማ ቀበሌ መታወቂያ ላላቸው ነው መንሰጥ እንጂ ለሌሎች ተፈናቃይ አንሰጥም የሚል ያዛሬ አዚህ መጣነው ሰባዊ መብት ተሟጋቾች መብታችን ይጠይቁልን አዚህ በፊት እንረዳ የነበረበትስ እንዴት ማንረዳበት በቃ አዚያ መታወቂያ ያላቸው ብቻ ነው የሚረዱ የሚለው ለምንድን ነው እኛ ደሃዎች መታወቂያ የለለን ቀበሌ መታወቂያ ያላወጣ ነው የትም ድረስ ነው ይሄን ይጠይቅልን እርዳታችን ሲመጣ እንደነበር ይሰጠን ነው
ከቤኒሻንጉል ጉምዝ ክልል በ2011 ዓመተ ምህረት ተፈናቅለው ወደ ባህር ዳር እንደመጡ የሚናገሩት አቶ ሞላይቸው በዳግማዊ ምኒልክ ቀበሌ ውስጥ ከሚኖሩ 345 ተፈናቃዮችን ወክለው እንደመጡ ይናገራሉ። አቶ ሞላ እንደገለጹት የአካባቢው መታወቂያ የያዙ ተፈናቃዮች ሳይቀሩ እርዳታ ማግኘት አልቻሉም።
እርዳታው አቁሟል ነው። መታወቂያ ያለው ስመቻ ገኝ 4 ወሩ ነው እኮ። አሁን በዳግማዊ ምኒልክ እኮ 53 ሰው ነው። በዳግማዊ ምኒልክ እኮ 53 ሰው ተመረጠ መታወቂያ የባህር ዳር ነዋሪ ተብሎ እርግጥ ይሁን ያም እኮ በስራት አልተረዳ 4 ወር ነው ያም መታወቂያ ያዘውም እኮ ይረዳ ተብሎ ከተማ አስተዳደር ነው ከንቲባው ነው ብሎ ያንም የሰጠው አካል እኮ ምንም ነገር አሁን 4 ወር ነው ያም 53 ሰው ከው ሌላው የሌላው እንግዲህ እየተከራከርነ ነውኛ ሌሎችም ያገኙ ተፈናቃይ ነው በደበቱ በወረዳ ላይ ሄዶ ያገኘ የሚባለው ከበላ ያጣራ መንግስት ራሱ እዛም ወረዳ ነው በመንግስት ካቢኔ ነው የሚመረው መንግስት ያጣራ የራሱ 3-4 ቦታ ከበላ አሁን ያለ ተፈናቃይ ባህር ዳር ላይ ያገኝ ነው እኛ
የባህር ዳር ከተማ አስተዳደር ከንቲባ ጽፈት ቤት ኃላፊ ወይዘሮ አስራት ሙጨ ለጸጥታ አጠባበቅ ሲባል በአንድ ወቅት መታወቂያ ተሰጥቶ እንደነበር አውስተዋል አሁን መታወቂያው እንደማይሰራ ኃላፊዋ ቢገልጹም እርዳታው በትውልድ ቦታ እየተለየ በመሰጠት ላይ እንደሚገኝ አስታውቀዋል ይኸውም ተፈናቃዮች ከመጡበት ክልል መታወቂያ ላይ የትውልድ ቦታቸው ባህር ዳር ለሆኑ የከተማ አስተዳደሩ እርዳታ እየሰጠ እንደሆነና ሌሎችም ተፈናቃዮች በየትውልድ ቦታቸው ሄደው እርዳታ ማግኘት እንደሚችሉ ጠቁመዋል። አደጋ መከላከልና ምግብ ዋስትና ኮሚሽን ቅድመ ማስጠንቀቂያና ምላሽ ዳይሬክተር አቶ ብርሃኑ ዘውዱ ለአሜሪካ ድምጽ ሲናገሩ ኮሚሽኑ እርዳታ ለመስጠት የቀበሌ መታወቂያ አይጠይቅም ብለዋል።
የባህር ዳር መታወቂያ ካላዛችሁ እርዳታ አይሰጣችሁ የሚል ተፈናቃዮች እንደዚህ የሚል ነገር የለንም። እንደ ኮሚሽን የመጀመሪያው እንትን ምንድነው የከነበረበት ቦታ ላይ መታወቂያ ካለው ከተፈናቅሎ ከመጣበት ቦታ ላይ ነው ያም ሲመዘገብ ነው። መታወቂያ ከሌለው ደግሞ በተፈናቅሎ የመጡት ማህበረሰቦች የሚያውቁት ከሆነ ያው ተፈናቃይ ሆኖ ተመዝግቧል። ስለዚህ ከዛ ቋት ውስጥ ነው ያለ። እኛም ጋር መጥተው ስለነበረ ያልናቸው ይህን ነው። ከኛ ጋር ቅሬታ ስለነበረ የባህር ዳር መታወቂያ ነው። የባህር ዳር ነዋሪ ነው። የባህር ዳር መታወቂያ ነው። ስለዚህ ምን መመዝገብ ይችላል? ማንም ሰው ሊመዘገብ ይችላል። የባህር ዳር መታወቂያ ካለው እንዲሁም በእርዳታ ውስጥ አይካተቱ ተነጋገር ነው። ስ ሲመጡ ከሁለት ቦታ ላይ ምናምን ነገር የመመዝገብ ነገር አለ። ለምሳሌ ደብረ ታቦር ያለ ሰው ባህር ዳር ሊመዘገብ ይችላል እና አካባቢው ላይ ብቻ እንዲሆን የማድረግ ስራ ተሰርቷል። በአንድ ብቻ እንዲመዘገብ ማለት ነው።
በሌላ በኩል ከኦሮሚያ ክልል ሻሸመኔ በ2012 ዓመተ ምህረት እንደተፈናቀለ የሚናገረውና አሁን በደብረ ብርሃን ከተማ ከማህበረሰቡ ጋር እንደሚኖር የገለጸው ዋሲሁን ሞገስ ለአንድ ጊዜ ከተመዘገቡት በቀር ሌላ ማስረጃ እንደማይጠየቁ ጠቅሶ በቅርቦት ላይ ግን ችግር እንዳለ አመልክቷል።
እኛ አካባቢ ፎርም አለ፣ ራሱን የቻለ የህዝቡ ሊስት አለ። አንድ ሰው ስንት ቤተሰብ እንደያዘ አባወራው አለ። እንደ ቤተሰቡ ብዛት ለአንድ ሰው ይደርሰዋል ማለት ነው። ወይም ከዛ ይዘን የመጣ ነው መታወቂያ ካለ በሱም ካለ እንደዚህ የመጣችሁት እንደዚህ እንደዚህ ከኦሮሚያ ብለን ሊስታችን አስመዘገብ ከዛ ወዲህ በቃ ይሄ ነው ያለው።
በተመሳሳይ በደቡብ ወሎ ዞን ሀርቡ ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች እርዳታ እንደተቋረጠባቸው ተናግረዋል። ሰይድ አሊ ከተፈናቃዮቹ አንዱ ነው።
ያው መታወቂያ ጊዜያዊ ነው። አንዳ ላይ ምንበር ስለምንድ የጊዜያዊ መታወቂያ ወረቀት ሰጡ። እሱን እዛ ተፈናቃይ ሰጥተዋል እና
በከተማው የሰብአዊ እርዳታ አቅርቦት ችግር የተፈጠረው ዓለም አቀፍ ለጋሽ ድርጅቶች ድጋፋቸውን ከማቆማቸው ጋር በተያያዘ እንደሆነ በአደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር አቶ ብርሃኑ ዘውዱ አስረድተዋል።
እርዳታም በተመለከተ ቆሟል ሳይሆን ለነገሩ በጣም ዘግይቶ ነው የሚመጣው። አስተኛ ከሆነ ደግሞ በጣም ሴሌክቲቭ እንሆናለን ስንሰጥ። ያው እንደሚታወቀው የኢፌድ ሪሶርስ ሀብት ቁሟል። በእነሱ ድጋፍ የሚረዱት አካባቢዎች አሉ። ዋግ ኽምራ፣ ሰሜን ወሎ፣ ሰሜን ጎንደር፣ ደቡብ ጎንደር በአብዛኞቹ አካባቢዎች የኢፌድ ሪሶርስ ነው የሚረዳ። እሱ ቁሟልን ያለው ሀብት ምንድነው? የመንግስት ነው። የመንግስት ሪሶርስ ደግሞ በጣም አነስተኛ ስለሆነ የባሰባቸውን መምረጥ ስላለብን ካምፕ ላይ ላሉት ብቻ ነው። ባለፈው አሁን ለምሳሌ የዛሬ ወር ከምናምን ድጋፍ ያደረግ እና ካምፕ ላይ ከካምፕ ውጭ ያሉት በጣም ችግር ውስጥ እንደሚገቡ ይታወቃል።
በአማራ ክልል ከልዩ ልዩ የሀገሪቱ ክፍሎች የተፈናቀሉ ከ640,000 በላይ ዜጎች የሚገኙ ሲሆን ከእነዚህም ውስጥ 70,000 የሚደርሱት በካምፕ ውስጥ ተጠልለው እንደሚኖሩ አቶ ብርሃኑ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
በደቡብ አፍሪካ ፕሪቶሪያ በተደረሰው ግጭትን በዘላቂነት የማቆም የሰላም ስምምነት መሰረት ከፌዴራል መንግስት ጋር የፖለቲካ ውይይት በአፋጣኝ እንዲጀመር የትግራይ ክልል ጊዜያዊ አስተዳደር ጠየቀ። ጥያቄው ለአፍሪካ ህብረት አደራዳሪ ቡድንም እንደቀረበና ምላሽ እየተጠበቀ እንደሆነ የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምጽ ገልጸዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ቢቋጭም መንስኤ የሆኑት ዋነኛ ችግሮች እንዲፈቱ የሚጠበቀው ግን በፖለቲካዊ ውይይት እንደሆነ ኃላፊው ተናግረዋል። ሰላሙ ዘላቂነት እንዲኖረውና የክልሉ ህዝብ በርካታ ችግሮችን ለመፍታት እንዲችል ፖለቲካዊ ውይይቱ ወሳኝ እንደሆነ አቶ አማኑኤል አክለው ተናግረዋል። በጉዳዩ ላይ ከሚመለከታቸው የኢትዮጵያ መንግስት ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል።
በኢትዮጵያ ፌዴራላዊ ስርዓት እንዲፈጠር አስተዋጽኦ ያደረገው የትግራይ ህዝብ በአሁኑ ወቅት ክልል የመፍጠር ህገ መንግስታዊ መብቱን አጥቷል ሲሉ የክልሉ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምፅ ተናግረዋል። ኃላፊው ይህን ያሉት በትግራይ ክልል ውስጥ ስላሉ ዘርፈ ብዙ ችግሮችና ህዝቡን ስላጋጠመው ማህበራዊ ቀውስ ለአሜሪካ ድምፅ ባስረዱበት አስተያየታቸው ነው።
ትግራይ የፌዴሬሽኑ አካል ወይም አባል አልሆነችም ብቻ ሳይሆን ትግራይ ክልልም አልሆነችም ገና። የትግራይ ህዝብ በኢትዮጵያ ውስጥ እንደ ሀገር የፌዴራል ስርዓት እንዲፈጠር ከሌሎች ኃይሎችም ጋር ሆኖ ቢሆን ከፍተኛ የአንበሳውን ድርሻ በሚባል መልኩ መስዋዕትነት የከፈለ ክልሎችን እንዲቋቋሙ ያደረገ ከነ ብዙ ችግሮች የዲሞክራሲ መሰረታዊ የሚባሉ ነገሮችን እንዲተከሉ የራሱ የሆነ ከፍተኛ መስዋዕትነት ከፍሎ አስተዋጽኦ የነበረው ህዝብ ነው። ሌሎች ብሔሮች፣ ብሔረሰቦችና ህዝቦች የራሳቸውን ክልሎች እንዲኖራቸው ካደረገ በኋላ ክልሉን የተቀማ ህዝብ ሆኗል። የትግራይ ህዝብ ክልሉን ተቀምቷል። ይሄ በጣም ልብን ያደማል።
በደቡብ፣ በምዕራብ፣ በሰሜን ምስራቅና በምስራቅ ትግራይ ያሉት የክልሉ መሬቶች አሁንም በአማራና በኤርትራ ኃይሎች ስር ተይዘው እንደሚገኙም የጽህፈት ቤቱ ኃላፊ ገልጿል።
የኤርትራ መንግስት በትግራይ ህዝብ ላይ ያሉ አካባቢዎችን፣ ወረዳዎችን ተቆጣጥሯል። ሌጋሊ ስፒኪንግ ኢትዮጵያን ወሯል። ፕራክቲካሊ ስፒኪንግ ደግሞ የትግራይን ህዝብ እያደማ ነው ያለው። የትግራይን ህዝብ ላይ ከፍተኛ የሆነ የሰብአዊ መብት ጥሰቶች እየፈጸመ ነው ያለው። በተመሳሳይ ደረጃ በራያ አካባቢ በደቡባዊ ዞን በሚባለው በጸለምት ሰሜን ምዕራብ አጠቃላይ የምዕራብ ዞን የትግራይ አካባቢዎች ደግሞ ሙሉ በሙሉ ህዝቡና መሬቱ በአማራ ኃይሎች ቁጥጥር ስር ውስጥ ነው ያለው።
በአሁኑ ወቅት በአማራ ክልል ኃይሎች ተይዘው የሚገኙት የደቡብና የምዕራብ ትግራይ አካባቢዎች በአማራ ክልል የይገባኛል ጥያቄ የሚነሳባቸው ናቸው። በአካባቢዎቹ በትግራይ ተወላጆች ላይ ይፈጸማሉ ስለሚባሉት የሰብአዊ መብቶች ጥሰት አስመልክቶ አካባቢዎቹን የሚቆጣጠሯቸው ኃይሎች ሲያስተባብሉ ይሰማሉ። የኤርትራ መንግስት ግን በኃይል ይዟቸዋል ስለሚባሉት የትግራይ ግዛቶችም ይሁን ይፈጽማቸዋል ስለተባሉት የመብት ጥሰቶች ምላሽም ሆነ አስተያየት ሲሰጥ አልተሰማም። በሌላው የትግራይ ክልል አካባቢ ያለው ህዝብም ቢሆን ለዘርፈ ብዙ ችግሮች የተጋለጠ እንደሆነ ኃላፊው አቶ አማኑኤል አሰፋ ሳይገልጹ አላለፉም።
ትግራይ የመረጠው መንግስት የለውም። አሁን በጊዜያዊ አስተዳደር ይተዳደራል። የትግራይ ህዝብ አሁን የተሟላ በጀትና የተሟላ ሁሉንም ነገር የለውም። ሌላው ስለ ቀጣዩ ልማት ሲያስብ የትግራይ ህዝብ ስለ ቁስሉን ማዳን ነው የሚያስበው። ሌላው ስለ ነገ የሚቆጥበውን ነገር ሲያስብ የትግራይ ህዝብ ስለ ራሱ ያስባል፣ ስለ ምሳው፣ ስለ ቁርሱ ያስባል። በዚህ ደረጃ ነው ያለው የትግራይ ህዝብ።
አቶ አማኑኤል የትግራይ ህዝብ ያጣቸው ህገ መንግስታዊ መብቶችና እያጋጠሙት ያሉት ዘርፈ ብዙ ችግሮች የሚፈቱት በፕሪቶሪያው ስምምነት መሰረት ከፌዴራሉ መንግስት ጋር ፖለቲካዊ ውይይት ሲጀመር እንደሆነ ይናገራሉ።
የፖለቲካ ውይይቱ በፍጥነት መጀመር አለበት። በፕሪቶሪያው ስምምነት መሰረት ካሉ የፖለቲካ ጉዳዮች መሰረታዊ ነገር የፖለቲካ ጉዳይ ነው። ሌሎች የሴኩሪቲ አረንጅመንትስ የጸጥታ ጉዳዮችን በሚመለከት ጊዜያዊ የሆኑ ፊት ለፊት ያሉ በየዕለቱ መስዋዕትነት የሚያከፍሉ ህዝቡን የሚያሰቃዩ ጉዳዮችን የመፍታት ጉዳይ ነው የሴኩሪቲ አረንጅመንቱ። ዋናው ነገር ግን ለዚህ ችግር የዳረገንን ጉዳይ ምንድን ነው ብሎ በውይይት እልባትን መስጠት ነው። ስለዚህ በዛው ፖለቲካ ውይይት ወይም ፖለቲካል ዲያሎግ ሴትል ሊደረጉ የሚችሉ በጣም መሰረታዊ ብዙ ነጥቦች አሉ። በትግራይ ለምን ይህን ያህል ማት ወረደ? የጦርነቱ መነሻ፣ የጥፋቱ ምክንያት ምን ነበር? ምንድን ነው ነገሩ? የችግሩ ምክንያትና መፍትሄ ምንድን ነው የሚሉ መሰረታዊ ነገሮች ላይ ተወያይቶ እልባት መስጠት ያስፈልጋል። በህግና በፖለቲካ የሚፈቱ ነገሮችን ከተፈቱ በኋላ ህገ መንግስታዊ ስርዓቱን ወደ ነበረ ወደ ቀድሞ የመመለስ ጉዳይ የሚመለከት አንድ አጀንዳ ወይም አንድ ኢሹ ይሆናል ማለት ነው። እሱ በህግና በፖለቲካ ዘግቶ ከዛ ቀጣውን የሚመለከት በግልጽ ህዝቡን ራሱ ምን ማድረግ ምን መሆን እንደሚፈልግ ለሱ መተው፣ እንደዛ ነው የሚፈታው። ሰላሙን እናጠንክር። ሰላሙ እንዲጠነክርና ዘላቂ እንዲሆን ግን ወደ እውነት መምጣት አለብን፣ ወደ ህግ መምጣት አለብን፣ ወደ ፍትህ መምጣት አለብን፣ ወደ ሪከቨሪ፣ ወደ ሪኮንስትራክሽን መምጣት አለብን፣ ወደ መካካስ መምጣት አለብን። ያንን ለማድረግ ሰላሙን ያስፈልገናል ነው እያልን ያለ ነው።
ፖለቲካዊ ውይይቱ የተጀመረውን የሰላም ሂደት ለማጽናት የሚያስችል እንደመሆኑ በአፋጣኝ ይጀመር ዘንድ የፕሪቶሪያውን ስምምነት ላፈራረሙት አደራዳሪዎችም ጊዜያዊ አስተዳደሩ ጥያቄውን እንዳቀረበ አቶ አማኑኤል ተናግረዋል።
የትግራይ ጊዜያዊ አስተዳደር ይህንን የፖለቲካ ውይይት እንዲጀመር በተደጋጋሚ ጥያቄ እያቀረበ ነው ያለው። የአፍሪካ ሀይ ሌቭል ፓነልም ይህንን አሳይመንት ነበረው። ያው በስነ ስርዓቱ ተጠይቀዋል፣ መልስ እየጠበቀ ነው ያለው። ያው ሰሞኑንም የህወሓት መግለጫ አንዱ ነጥብ በግልጽ የተቀመጠው የፖለቲካ ውይይት በፍጥነት መጀመር አለበት። ችግሩን ወደ መፍታት የሚወስደንን መንገድ ጀምረን ወደ ውይይት መጠን ችግሩ በፍጥነት መፍታት አለብን። ህዝቡን በችግር ውስጥ ማኖር ሰላምን መፍትሄን ማያመጣ የሚል መልእክት ያለው ግልጽ የሆነ ነገር ተነግረዋል። ግልጽ የሆኑ ሀሳቦች፣ ሀቅ የሞላባቸው ሀሳቦች፣ በህግ የሚደገፉ ሀሳቦች፣ ጠንከር ያሉ ሀሳቦች የሚመጡት በሰላም ጊዜ ነው። ስለዚህ በዛ ደረጃ ሰላሙን ጠንከር ብሎ እንዲቀጥል፣ ሀሳቦችን ጠንከር ብሎ እንዲነሱ፣ በሁሉንም ወገን የሚነሱ ሀሳቦችን በውይይት እንዲፈቱ፣ በህግ እንዲፈቱ ምን ያስፈልጋል? ሰላም ያስፈልጋል። የሰላሙን ሂደት ማስቀጠል አለብን። አሁን ሰላም ተፈጥሯል ማለት አይደለም፣ ግን ወደ ሰላም የሚወስደንን በር መክፈት ጀምረናል። የፕሪቶሪያ አግሪመንት ይህንን ነው ያደረገው። የጦርነትን የመገዳደልን ጉዳይ ረገብ አድርጎ ወደ ሰላማዊ መንገድን፣ ወደ መወያየትን፣ ወደ ሀሳብ በሀሳብ የመሞገትን የሀሳብ አጀንዳ ነው የፈጠረው። ወደ ሰላም የሚወስድ ምዕራፍ እንዲሆን ነው እድሉን የሰጠን።
በጉዳዩ ላይ የኢትዮጵያ መንግስት የኮሚኒኬሽን አገልግሎትና የፍትህ ሚኒስቴር ኃላፊዎች አስተያየት እንዲሰጡን ስልክ በመደወልና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሻቸውን አግኝተን ለማካተት አልቻልንም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሎይድ ኦስቲን የአሜሪካ የመከላከያ ሚኒስትር ከሆኑ በኋላ የመጀመሪያቸው የሆነውን የአፍሪቃ ጉብኝታቸውን አጠናቀው ዛሬ ሐሙስ ወደ ዩናይትድ ስቴትስ ተመልሰዋል። ከመከላከያ ሚኒስትሩ ጋር የተጓዘችው የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ ጉዟቸውን አስመልክቶ ዘገባ አሰናድታለች። ሀብታሙ ስዩም እንደሚከተል ያቀርበዋል።
የመከላከያ ሚኒስትሩ ሎይድ ኦስቲን በአፍሪካ ጉዟቸውን የጀመሩት በሀገሩ ትልቅ የሆነው የአሜሪካ የጦር ሰፈር በሚገኝባት ጅቡቲ ነው። በዛም ሚኒስትሩ የጅቡቲንና ሶማሊያን መሪዎች አግኝተው ነበረ። ሶማሊያ በአልሸባብ ላይ በምታካሄደው ዘመቻ ካለፉት 5 ዓመታት በላቀ ባለፈው 1 ዓመት መሻሻል እንዳስመዘገበች ኦስቲን ተናግረዋል። ኦስቲን በመቀጠል ያቀኑት ወደ ኬንያ ነበረ። በዚያም ከሶማሊያ ድንበር ጋር በሚያዋስነው ስፍራ በማንዳ ባህረ ሰላጤ የሚገኘውን ወታደራዊ ሰፈር ጎብኝተዋል። በዚህ ስፍራ ከ3 ዓመት በፊት በተፈጸመ የሽብር ጥቃት 3 አሜሪካውያን ሕይወታቸውን አጥተዋል። ቪንሰንት ኪሞሶፕ ሶቨርን ኢንሳይት በተሰኘ ተቋም የፖሊሲ ተንታኝ ናቸው።
መልእክቱ ግልጽ ነው። በሽብር ላይ የሚደረገው ጦርነት የአሜሪካ መንግስት አሁንም ቅድሚያ የሚሰጠው ጉዳይ መሆኑ ነው።
የአሜሪካና የኬንያ የመከላከያ ሚኒስትሮች በጋራ የሚገጥሟቸውን የሽብር ስጋቶች በተመለከተ አብሮ ለመስራት የ5 ዓመት ስምምነት ፈርመዋል። ኬንያ ወደ ሄይቲ ሊሰማራ የታቀደውን የበርካታ ሀገራት ጥምር ኃይል ለመምራት በምትዘጋጅበት በአሁኑ ወቅት የአሜሪካዊ መከላከያ ሚኒስትር ሎይድ ኦስቲን ስምሪቱን ለመደገፍ 100 ሚሊዮን ዶላር እርዳታ እንደሚደረግ ቃል ገብተዋል። የኬንያ የመከላከያ ካቢኔ ጸሐፊ የሆኑት አደን ዱዋሌ ሀገራቸው ዝግጁ እንደሆነች ይናገራሉ።
ኬንያ ዝግጁ ነች። ኬንያ ወደ ሄይቲ የሚሰማራውን ከአገራት የተውጣጣ ኃይል ለመምራት ዝግጁ ነች።
ኦስቲን ጉብኝታቸውን ያጠናቀቁት በደቡብ ምዕራብ በምትገኘው አንጎላ ነበረ። አንድ የአሜሪካ የመከላከያ ሚኒስትር አንጎላን ሲጎበኝ ለመጀመሪያ ጊዜ መሆኑ ነው። አንጎላ የመሳሪያ አቅርቦቷን ከሩሲያ ማግኘቷን ጥላ አሜሪካ ሰር መሳሪያዎችን ምርጫዋ እንደምታደርግ ሁለቱ ወገኖች ተስፋ አድርገዋል። ሎይድ ኦስቲን ይህን ይላሉ። Africa deserves better
than outsiders trying to tie የውጭ ኃይሎች ጨምድደው ሊይዟት የሚሻት አፍሪካ የተሻለ ነገር ይገባታል። ርካሽ መሳሪያ የሚሸጡላት ፈላጭ ቆራጮች አፍሪካ አትሻም። እንደ ቫግነር ያሉ ቅጥር ወታደራዊ ቡድኖች አያሻትም። ለተራቡ ህዝቦች እህል የሚነፍግ ኃይል አያሻትም።
ኦስቲን በአፍሪካ በመካሄድ ላይ ያለውን የመንግስት ግልበጣ ተችተዋል። ሀገራቱን ግን በስም ከመግለጽ ተቆጥበዋል። ባለፈው ሐምሌ በኒጀር የመንግስት ግልበጣ ከተካሄደ ወዲህ በጉዳዩ ላይ ጠንከር ያለ ንግግር ሲያደርጉ የመጀመሪያውም ነው ተብሏል።
ጄኔራሎች የህዝቡን ፍላጎት ሲለፈጥጡና የራሳቸውን ፍላጎት ከህግ በላይ ሲያስቀድሙ ጸጥታ ችግር ውስጥ ይወድቃል፣ ዲሞክራሲም ያልቅለታል። ወታደሮች የቆሙት ህዝብን ለመጠበቅ እንጂ ለመካድ አይደለም። አፍሪካ የሚያሻት ህዝብን የሚያገለግል ሰራዊት እንጂ በህዝቡ የሚገለገል ሰራዊት አይደለም።
ፈረንሳይ ጦሯን ከኒጀር እስከ ያዝነው የፈረንጆቹ ዓመት መጨረሻ ድረስ አስወጥታ እንደምታጠናቅቅ በዚህ ሳምንት አስታውቃለች። ጦሩ ስልጣኑን በምርጫ ለተመረጠ መንግስት የማያስረክብ ከሆነ አሜሪካም ተመሳሳይ እርምጃ ልትወስድ እንደምትችል ተንታኞች በመናገር ላይ ናቸው። ቢል ሮጂዮ ከተንታኞቹ መካከል አንዱ ናቸው።
አሜሪካና ፈረንሳይ በቀጠናው በጸረ ሽብር ላይ ለሚያደርጉት ዘመቻ ኒጀር ማዕከል ሆናለች። ይህ የሚስተጓጎል ወይም የሚቀንስ ወይም የሚያከትም ከሆነ አሜሪካ በቀጠናው ሌላ የምትጠቀመው መሠረት አይኖራትም።
አሜሪካ እስካሁን ጦሯን ከኒጀር አላስወጣችም። ፔንታገን ግን ከኒጀር ሰራዊት ጋር በመሆን ጸረ ሽብር ዘመቻ ለማድረግ አይሻም።
የሪፐብሊካን ፕሬዝዳንታዊ እጩ ተወዳዳሪዎች ትላንት ምሽት 2ኛ ክርክራቸውን ለሁለት ሰዓታት ያክል አድርገዋል። የመጀመሪያው ቅድመ ምርጫ ከአራት ወራት ባነሰ ጊዜ ውስጥ ሊደረግ የታቀደ ሲሆን የህዝብ አስተያየት ውጤቶች እንደሚያሳዩትም በክርክሩ ከተሳተፉት በበለጠ ለመሳተፍ ያልፈቀዱት የቀድሞ ፕሬዝዳንት ዶናልድ ትራምፕ የበለጠ ተቀባይነት አላቸው። ቢሆንም ተፎካካሪዎቹ የድምጽ ሰጪዎችን ትኩረት ለማግኘት ተስፋ አድርገዋል። የአሜሪካ ድምጿ የዋሽንግተን ዲሲ ከፍተኛ ዘጋቢ ካሮላይን ፐርሲቲ የላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
ሰባቱ የሪፐብሊካን ፕሬዝዳንታዊ እጩዎች ክርክሩን ያደረጉት ካሊፎርኒያ በሚገኘው የሮናልድ ሬገን ቤተ መጻሕፍት ነው። በትናንሽ ጉዳዮች ላይ ለመጨቃጨቅ ጊዜ አልወሰደባቸውም ነበር። አንዱ ከሌላው ልቆ ለመታየት ሲጥሩ ታይተዋል። የስደተኞችን ጉዳይ በተመለከተ የቀድሞ የኒው ጀርሲ አገረ ገዥ ክሪስ ክሪስቲ ሲናገሩ ከሜክሲኮ ጋር የሚያዋስነውን ድንበር ለመጠበቅ ከድንበር ጥበቃና ጉምሩክ ኃይሉ ጋር አብሮ እንዲሠራ የአገሪቱን ብሔራዊ ዘብ እንደሚያሰማሩ አስታውቀዋል። በአብዛኛው ክርክር ወቅት ቻይና እንደ ጠላት ቀርባለች። የቀድሞ የደቡብ ካሮላይና አገረ ገዥ ኒኪ ሄሊ በበኩላቸው በሜክሲኮ የሚገኙ የአደንዛዥ እጽ ቡድኖችን ለመምታት ልዩ ኃይል እንደሚልኩና ቻይና ፌንትነል የተሰኘውን አደገኛ ሱስ አስያዥ መድኃኒት ወደ አሜሪካ መላክ እስከምታቆም ድረስ ከአገሪቱ ጋር የሚደረገውን የንግድ ልውውጥ እንደሚያቆሙ ተናግረዋል። በባዮቴክ መስክ መዋለ ንዋያቸውን ያዋሉት ቪቬክ ራማስዋሚ ደግሞ ፑቲን አደገኛ ፈላጭ ቆራጭ በመሆናቸው ብቻ ዩክሬን ጥሩ ነች ማለት እንዳልሆነና ይልቁንም ቻይና ዋና ጠላት እንደሆነች ተከራክረዋል። በወታደራዊ ሰፈሮች አካባቢ የቻይና ዜጎች ንብረት እንዳይገዙ ያገደችው የፍሎሪዳ ግዛት አገረ ገዥ ሮን ደሳንቴስ ተመሳሳይ እገዳ በመላ አገሪቱ መደረግን እንደሚደግፉ ተናግረዋል። በክርክሩ ያልተሳተፉትና በሕዝብ አስተያየት መለኪያ ግን ከእጩዎቹ ከፊት ረድፍ የሚገኙት የቀድሞው ፕሬዚደንት ዶናልድ ትራምፕ በዲትሮይት ሚችገን በሥራ ማቆም አድማ ላይ የሚገኙትን የመኪና አምራች ኩባንያ ሠራተኞች ሲያነጋግሩ ውለዋል። በኤንቢሲ ቴሌቪዥን የተሠራው የሕዝብ አስተያየት መለኪያ እንደሚያሳየው 60 በመቶ የሚሆኑት ሪፐብሊካን ድምፅ ሰጪዎች ዶናልድ ትራምፕን ይደግፋሉ። ከእርሳቸው ቀጥሎ ያለውን ድምፅ ያገኙት ዴሳንቴስ ሲሆኑ ያም 16 በመቶ ብቻ ነው። ዋናው ክርክር ካከተመም በኋላ እጩዎቹ የፖለቲካ ሙግታቸውን አላቆሙም ነበር። የሰሜን ዳኮታ አገር ገዥ ደግ በርገም የባይደን አስተዳደር በቅርቡ ከኢራን ጋር ያደረገውን የእስረኞች ልውውጥ ተችተዋል።
እነርሱ 5 እስረኞች ተመልሶላቸዋል፣ እኛም 5 እስረኞች ተመለሱልን። ነገር ግን እነርሱ 6 ቢሊዮን ዶላር ማግኝተዋል። ያንን ገንዘብ ሽብር ለማስፋፋት ሊጠቀሙበት ይችላሉ። ሀገሪቱ በዓለም መንግሥታዊ ሽብርን የምትደግፍ ትልቁ ሀገር ነች።
የቀድሞ ምክትል ፕሬዚደንት ማይክ ፔንስ ደግሞ የቀድሞ አለቃቸውን ተችተዋል።
በዓለም ፊት ከፍ ብለን እንድንታይ ካደረግን ላለፉት 50 ዓመታት የአስተዳደራችንና የፓርቲያችን መለያ ከሆነው አጀንዳ ዶናልድ ትራምፕ እየሸሹ ነው። መመቻመችና ማፈግፈግ ይዘዋል።
እጩዎቹ ከአንድ ወር ለበለጠ ጊዜ ከክርክር እረፍት ይወስዳሉ። ቀጣዩና 3ኛው ዙር ክርክር የሚካሄደው በጥቅምት መጨረሻ በማያሚ ፍሎሪዳ ነው። ይህም ከዋናው ምርጫ ከአንድ ዓመት ባነሰ ጊዜ ውስጥ መሆኑ ነው።
ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ መሰናዷችን ይቀጥላል። የመጀመሪያውን ምዕራፍ አጠናቀቅን፣ ወደ ሁለተኛው ምዕራፍ ዘገባችን እንሻገር። የመስቀል ደመራ በዓል በትግራይ ክልል መቀለ ከተማ ትላንት ረቡዕ መስከረም 16/2016 ዓ.ም በጮምዓ ተራራ ላይ በድምቀት ተከብሯል። ክልሉም መነሻ ባደረገውና ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ተጽዕኖ ሳቢያ ተስተጓጉሎ የቆየው የበዓሉ አከባበር በፕሪቶሪያው ሰላም ስምምነት ከተቋጨ በኋላ ዘንድሮ በድምቀት ተከብሮ ውሏል። ከጦርነት በኋላ ያለ የበዓል አከባበር እንደመሆኑ ለሕዝቡ የስነልቦና ግንባታ ድርሻ አለው ሲሉ ተሳታፊ አገልጋዮችና ምዕመናን ለአሜሪካ ድምጽ ተናግረዋል። በሌላ በኩል በዓሉ በክልሉ እየተከበረ ያለው የትግራይ ሰማዕታትን ለመዘከር ሀዘን ለማወጅ በተዘጋጀንበት ጊዜ ውስጥ ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በቀጣይ ሳምንት በጦርነቱ ሕይወታቸው ያለፉ የቀድሞ ተዋጊዎች መርዶ በይፋ እንደሚነገር አስታውቋል። ሙልጌታ ጽብሃ ዝርዝር አለው።
እንደ ክርስትና ሃይማኖት አስተምህሮ የመስቀል ደመራ በዓል ለ300 ዓመታት ያህል ተቀብሮ የቆየው ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል በንግሥት ኢለኒ ፍለጋ በተደመረ የጣንጢስ አመልካችነት ስፍራው ተለይቶ ከታወቀ በኋላ በቁፋሮ መገኘቱ የሚታሰብበት ነው። በዓሉ በትግራይ ክልል መቀለ ከተማ በየዓመቱ መስከረም 16 ቀን ምሽት በምስራቃዊ አቅጣጫ በሚገኝ የጮምዓ ተራራ ላይ በድምቀት ይከበራል። ክልሉን መነሻ ባደረገው የሰሜን ኢትዮጵያው ጦርነት ምክንያት የጮምዓ ተራራ የመስቀል ደመራ በዓል አከባበር ላለፉት ዓመታት ሳይከበር ታጉሎ ቆይቷል። ዘንድሮ ግን ከሶስት ዓመታት በኋላ በደመቀ ሁኔታ ተከብሮ አምሽቷል። ወይዘሮ ፀሐይ ከበደ የተባሉ ተሳታፊ ምዕመን በከተማው በዓሉ እየተከበረ ያለው አንጻራዊ ሰላም ባለበት ሁኔታ እንደሆነ ጠቅሰው ሰላሙ ሙሉ እንዲሆን ተስፋቸው ገልጸዋል።
የመስቀል በዓል አይከበርም ነበረ። ምን ጦርነት አለ፣ ድሮን ትፈራለ፣ ስለዚህ አይከበርም። አሁን ግን ሰላም ስለሆነ እዚህ ቦታችን መጥተን በ2012 እንዳከበር ነው እየተከበረ ነው። ምኞቴ የሚቀጥለው በሰላም ሁሉን ህዝቡን ተሰብስቦ በደስታ አሁን በሀዘን እየሆነ ነው ግማሹን። የሚቀጥለው ግን ደስታ በደስታ የተሞላበት ዓመተ ምሕረት ውለን ተፈናቃዮችም እንዲመለሱ ቦታቸው ሆነው እንዲያከብሩት ነው የምፈልገው። እግዚአብሔርን ፍቃዱን ይሁን ማለት ነው።
በደመራው ማግስት የሚከበረው የመስቀል በዓል በመቀለ ከተማ ሰውሒ ንጉስ በተባለ አካባቢ ዛሬ ሐሙስ መስከረም 17 ቀን 2016 ዓ.ም ተከብሯል። ከሶስት ዓመታት መታጎል በኋላ የከተማዋ አብያተ ክርስቲያናት አገልጋይ ካህናትና የሰንበት ትምህርት ቤት ወጣቶች እንዲሁም ምዕመናን በዓሉን በጸሎትና ዝማሬ አክብረው ውለዋል። የመቀለ ሀገረ ስብከት የስብከተ ወንጌል ኃላፊ መጋቤ ምስጢር ቀሲስ ወልደያሬድ መብራቱም መስቀል ሰላምና ፍቅር የሚሰበክበት አብይ በዓል እንደሆነ ገልጸዋል።
ወገብረ ሰላም በደመስቀሉ ለዘበ ሰማይ ወለዘበ ምድር። የክርስቶስ መስቀል በሰማይም በምድርም ለሁሉም ለተለያዩ ሰላም አደረገ ነው። መስቀል ማለት ሰላም ነው። ሰላም ነው። ሰላም ማለት ደግሞ ፍቅር ነው። ፍቅር አንድነት ነው። መስቀል የሚከበረው በመተዛዘን በመረዳዳት፣ ለተራበ ሰው በመካፈል፣ ለወደቀ ሰው በማንሳት፣ ለታሰረ ሰው በመፍታት፣ በዚህ ነው የሚገለጥ የክርስቶስ ፍቅር፣ የክርስቶስ መስቀል። ስለዚህ መጨካከን ካለ ሰው በትክክል የእግዚአብሔርን መንፈስ ማየት ካልተቻለ ግን እንጨካከናለን። መጨካከናችን ደግሞ ውጤቱ ውድቀት ነው የሆነው፣ ሞት ነው የሆነው፣ ስደት ነው የሆነው፣ መፈናቀል ነው የሆነው። ይሄ ይብቃ፣ ይሄ ይብቃ። ከዛሬ ጀምረን ግን ወድሮ አባቶቻችን ያስተማሩን ወደ ፍቅርና ወደ አንድነት ተመልሰን አንድ ሆነን ለስራ ለልማት እንድንነሳ ጥሪ ያደርጋል።
የጮምዓ መስቀል በዓል አከባበር አስተባባሪ የሆኑት አቶ ዘላለም አተፈልቲ በበኩላቸው ከሰላም ስምምነቱ በኋላ በዓሉ በድምቀት እየተከበረ ያለ እንደመሆኑ በጦርነት ለቆየው ማህበረሰብ የስነ ልቦና ግንባታ ድርሻ እንደሚኖረው አመልክተዋል።
ምንም እንኳን ሰላሙ ሙሉ በሙሉ የተመለሰ ሳይሆን አሁን ባለው ሰላም ተጠቅመን ያው ህዝባችን ወደ ነበረበት የስነ ልቦና ገና ለማድረግ አሁን እንደዚህ አይነት የመስቀል ጮምዓ በዓል ከፍተኛ አስተዋጽኦ አለው። እዚህ ብዙ ሰው ይሰበሰባል እና ያለፈው ችግራችን እንድንረሳና ለልማት እንድንነሳሳ ለወደፊቱ ትግራይ ለዳግም መልሶ ግንባታ የሚዘራውን ስራ ደግሞ እንደ መነሻ ተደርጎ ስለሚወሰድ እንደምታየው አሁን ደግሞ ብዙ ብዛት ያላቸው የውጭ ሀገር ዜጎቹ በዓሉን ለማየት እዚህ ቦታ ተገኝተዋል።
በጮምዓ ተራራ የመስቀል ደመራ በዓል አከባበር ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም የዘንድሮ የመስቀል በዓል በሰላምና በሀዘን መካከል እየተከበረ እንዳለ ገልጸዋል። በጦርነቱ ህይወታቸው ያለፈውን የቀድሞ ተዋጊዎች ለመዘከር በቀጣይ ሳምንት ክልል አቀፍ ሀዘን እንደሚታወጅ ፕሬዚደንቱ አስታውቀዋል።
እዚ ትግራይ ህልውና ንምርግጋጽ ኣብ ዝኸፈሎ መስዋዕትነት
የትግራይ ህዝብ ህልውናውን ለማረጋገጥ በከፈለው መስዋዕት በሺዎች የሚቆጠሩ ልጆቻችን ህይወታቸውን ከፍለዋል። በቀጣይ ሳምንት ለሰማዕታቱና ለትግራይ ህዝብ ክብር የሚመጥን ሀዘን ለማወጅ ተዘጋጅተናል። በዓሉን በሰላምና በሀዘን መካከል ሆነን ነው የምናከብረው።
በትግራይ ክልል ደረጃ በአድግራት ከተማ የተከበረው የመስቀል ደመራ በዓል በሌሎችም ልዩ ልዩ ከተሞች በድምቀት ተከብሮ ውሏል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አሁን ደግሞ ወደ ትላንትና ምሽት መለስ እንበል። በትላንትናው ዕለት በአዲስ አበባ የመስቀል ደመራ ስነስርዓት ሲከናወን ምዕመናንና በዛ ያሉ ጎብኚዎች በስፍራው ተገኝተዋል። የውጭ ጎብኚዎች በሰጡን አስተያየት የአማራ ክልል በቀጠለው ግጭት ምክንያት ለጉብኝት ወደ አካባቢው መሄድ እንዳልቻሉም ተናግረዋል። ችግሮች እንዲፈቱና በኢትዮጵያ ሰላም እንዲሰፍንም መልእክት አስተላልፏል። በስፍራው ተገኝቶ የነበረው ዘጋቢያችን ኬኔዲ አባተ ትላንት በመስቀል አደባባይ ያደረሰን ዘገባ ቀጥሎ ይቀርባል።
የ2016
2016 የመስቀል ደመራ በዓል በዚህ በአዲስ አበባ መስቀል አደባባይ እንደተለመደው በከፍተኛ ድምቀት በመከበር ላይ ይገኛል። በርካታ ምዕመናን፣ የእምነቱ አባቶች እንዲሁም ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ የመንግስት ባለስልጣናት በዚህ ክብረ በዓል ላይ ተገኝተዋል። የተለያዩ ሃይማኖታዊ ክዋኔዎችም ይገኛሉ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባለፈው ጥር ወር ከተከበረው የጥምቀት በዓል በኋላ በተለያዩ የውስጥ ፈተናዎች ውስጥ እያሳለፈች ባለችበት ወቅት ነው የዘንድሮን የመስቀል ደመራ በዓል የምታከብረው። በሌላ በኩል በኢትዮጵያ ልዩ ልዩ አካባቢዎች በተለይም በአማራ ክልል ካለው ግጭት ጋር በተያያዘ በዋናነት በአማራ ክልል እንዳስፈላጊነቱ ደግሞ በመላ አገሪቱ የሚተገበር የአስቸኳይ ጊዜ አዋጅ ባለበትም ነው በዓሉ የሚከበረው። አስተያየታቸውን የሰጡን በክብረ በዓሉ ላይ የተገኙ ምዕመናንና ጎብኚዎችም የሰላም ጉዳይ ትኩረት ሊሰጠው እንደሚገባ ገልጸዋል።
መምህር ዶክተር አካለ ወልድ ተሰማ እባላለሁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህዝብ ግንኙነት የህትመትና ሚዲያ ዋና ክፍል ኃላፊ ነኝ። መስቀል ስንል መድኃኒታችን ኢየሱስ ክርስቶስ እኛ ተሰቅሎ እኛን ያዳነበት አካል ነው። ያ እኛን ያዳነበት አካል መስቀሉ ተለያይተን የነበረውን አንድ ያደረገ፣ ርቀን የነበረውን ያቀረበበት፣ ሞተን የነበረውን ሕያዋን እንድንሆን ደሙን ያፈሰሰበት። እንግዲህ ቅዱስ ጳውሎስም እንደተናገረ መድኃኒታችን ኢየሱስ ክርስቶስ ጥልን በመስቀሉ ገደለ ብሎ እንደተናገረ ጥል የሞተበት፣ መለያየት፣ እርስ በርስ መጠላላት፣ መገፋፋት የሞተበት እንዲሁ በመስቀሉ ለሰው ልጆች ሁሉ ሰላምን አድሏል ብሎ እንደተናገረ ሰላምን ያገኘንበት፣ አንድነት፣ ስምምነት የተሰበከበት ስለሆነ ቅዱስ መስቀሉ የቅዱስ መስቀሉን በዓል ስናከብር ጥላቻን፣ መገፋፋትን፣ ክፉ ነገርን፣ ክፉ ሀሳብን ከህይወት ከማህበረሰብ ማንነት በማራቅ እንደዚሁ ፍቅርን፣ አንድነትን፣ መሰባሰብን፣ ህብረት መፍጠርን ገንዘብ በማድረግ ነው ልናከብር የሚገባል።
ስሜ ሚኪያስ ተሾም ይባላል። እንደ አንድ ሰንበት ትምህርት ቤት አባልና እንደ ወጣት በዓሉ የሰላም ነው። የምናቀርባቸውም ትርኢቶችም ያንን የሚሰብኩ ናቸው፣ ስለ ሰላም የሚያወሩ ናቸው። አገራችንም ቤተ ክርስቲያናችንም እንደ አገርም እንደ ቤተ ክርስቲያንም ሳይሆን እንደ ዓለምም ሰላም ያጣንበት ጊዜ ነው እና ሁሉም ሰው ለሰላም ቦታ እንዲሰጥ ዋጋ እንዲሰጥ እመክራለሁ።
My name is Ray. I'm from the United States of America. This festival is unbelievable.
ስሜ ሬይ ይባላል። ከዩናይትድ ስቴትስ ኦፍ አሜሪካ ነው የመጣሁት። ይህ ፌስቲቫል የማይታመን ነው። ሰዎች ለሃይማኖታዊ ክዋኔ በፍቅርና በሰላም የሚሰበሰቡበት ነው። ይህን ማየት ልብን ያሞቃል። ለአስር ቀናት ያህል በኢትዮጵያ ቆይተናል። በኦሞ ሸለቆ አካባቢ ያሉ በርካታ ብሔረሰቦችን ጎብኝተናል። አስደሳች ጊዜም አሳልፈናል። በዚህ የመስቀል ደመራ ፌስቲቫል ለመታደም ትናንት ነው የመጣ ነው። ሌሎች ቦታዎችንም መጎብኘት እንፈልጋለን። ነገር ግን ካለው የፖለቲካ ሁኔታ አንጻር እርግጠኞች አይደለንም። ነገ ሐረር እንሄድና ከዛ በኋላ ጎንደር፣ ላሊበላና ሰሜን ተራሮችን የመጎብኘት እቅድ ነበረን። ቱሪዝምን ለማበረታታት ዋናው ጉዳይ ደህንነታችንን ማረጋገጥ መቻል ነው። አሁን ካለው የፖለቲካ ሁኔታ አንጻር ወደ ኢትዮጵያ ለመምጣት መወሰን እንኳን ከባድ ነው። ችግሮቻችሁን ትፈታላችሁ ብለን ተስፋ እናደርጋለን።
You will resolve your problems.
Well, I'm Doug Gordendall from the United States. Well, I've never quite seen anything like it. It's truly amazing.
Doug Gordendall ይባላለሁ። ከዩናይትድ ስቴትስ ነው የመጣሁት። እንደዚህ ያለ በዓል አይቻል አውቅም። በእውነት አስደናቂ ነው። ኢትዮጵያ ውስጥ 10 ቀን ያህል ቆይተናል። አብዛኛውን ጊዜያችንን በደቡብ ብሔሮች ነው ያሳለፍነው። በጣም ደስ የሚሉ ባህሎችን አይተናል። ድንቅ አገር ነው። ከዚህ በኋላ ሌላ 10 ቀን እንቆያለን። የውስጥ ችግራችሁን መፍታት ካልቻላችሁ መጓዝ የሚቻልባቸው ጥቂት አካባቢዎች ናቸው። የውስጥ ችግሮች ቢፈቱና እርስ በርስ መዋጋት ቢቀር መልካም ነው።
And not fight with each other.
በጣም ድባቡ በእውነት ያው እኔ ለመጀመሪያ ጊዜ አይደለም አሁን አራተኛ ጊዜ ነው እንግዲህ መስቀልን ኢትዮጵያ ውስጥ በማክበሬ እና በጣም ደስ ይላል። በጣም እኔ ውጪ ያልተሰማኝ ነው አሁን እዚህ ተሰማኝ ማለት ነው። ማለት ከዚህ ውጪ ያለው ነገር ምናምን ትንሽ ያው የሚሰማው ምናምን ትንሽ ይረብሻል። እውነት ለመናገር ከመጣው 6 ሳምንቴ ነው ያለው ነገር ትንሽ ስለሚከብድ ወደ ክፍለ ሀገር እንኳን ምናምን አልሄድኩኝም። ግን ይሄንን ቦታ እንደገና አሁን ለአራተኛ ጊዜ እንዲህ ሰው ተሰብስቦ በሰላም በፍቅር ስለማሳልፈው በጣም ውስጤ ያለው ደስታ እግዚአብሔር ተመስገን ነው የምለው። በቃ ተመስገን እና ይሄንን ፍቅራችንን እግዚአብሔር እንደገና እንዲመልስልን እኛም ከዛ ካለንበት ሀገር ተሰደን ከምንኖርበት ወደዚህ መተን እንድንኖር አገራችን ሰላም እንዲሆን ጠቅላይ ሚኒስትሩንም ጠይቃለሁ ማለት ነው። እኛ እዛ ያለ ነው። እኔ 27 ዓመት ከሀገሬ ከተሰደድኩኝ፣ ግን እኔ ጀርመን ነው የምኖረው። ግን ሁሌ በቃ በልቤ ውስጥ ኢትዮጵያ እንዳጣኋት፣ ሁሉ ጊዜ እንደናፈቀችኝ፣ እንዳለቀስኩኝ ነው ጀርመን ሀገር የምኖረው። ኢትዮጵያ ሰላም መሆን አለባት። ወጥተን ስንገባ መፍራት የለብንም። ክፍለ ሀገር ሄደን ስንመጣ መፍራት የለብንም። ሁለት ጊዜ ላሊበላ ለምሳሌ ትኬት ቆርጬ ገንዘቡን እንኳን አላስመለስኩኝም ማለት ነው። መሄድ ፈልጌ በቃ ፈራሁኝ። እውነት ለምን ዋሻለሁ? ፈራሁ።
የሃይማኖት አባቶችም የመስቀል ደመራ በዓልን ከሀገሪቱ ወቅታዊ ሁኔታ ጋር አዛምደው መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዛሬው በዓል ላይ ባይታደሙም በተወካያቸው አማካኝነት ስለ አንድነት እንዲሁም ሰብአዊ መብት እንዲከበር መልእክት አስተላልፈዋል። የፓትርያርኩን መልእክት ያስተላለፉት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃም ናቸው።
ጉዟችን አላማረም እና እባካችሁ ንስሐ ገብተን በመስቀሉ ቃል ተቀራርበን ተስማምተን ይቅር ይቅር ተባብለን በአንድነት በእኩልነት በሰላምና በፍቅር እንኖር። በምድራችን ፍትህ ርዕስ ይንገስ፣ ሰብአዊ መብት ይከበር፣ የተበደለ ይካስ፣ እግዚአብሔር ይደመጥ። መስቀል ማክበር ማለት ይህ ነው።
ከቀኑ 8 ሰዓት አካባቢ የጀመረው የመስቀል ደመራ ክብረ በዓል ከ6000 በላይ የሰንበት ትምህርት ቤት ተማሪዎች ያቀረቡትን መዝሙር ጨምሮ በተለያዩ ሃይማኖታዊ ስነ ስርዓቶች ደምቆ ነው የተከበረው። በስተመጨረሻም ለበዓሉ የተዘጋጀው የደመራ ችቦ በእምነቱ አባቶች መሪነት ተለኩሷል። የጸጥታና ደህንነት የጋራ ግብረ ኃይል ከክብረ በዓሉ በኋላ ባወጣው መግለጫ ዛሬ የተከበሩት የመስቀል ደመራና የመውሊድ በዓላት በሰላም ተጠናቀዋል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የአሜሪካ ድምጽ መሰናዶን ነው። ለዕለቱ ወደ ያዝ ነው የማብቂያ ወይም ደግሞ የመደምደሚያ ጥንቅር ነው የምንሻገረው። ቴክኖሎጂ ነው። ኒውክሌር ፊዥን የቀጣዩ የንጹህ ኃይል አማራጭ እንደሚሆን ተስፋ ፈንጥቋል። ኒውክሌር ፊዥን የኬሚካል አህዶች መሰረት የሆኑትን አተም ብለን የምንጠራቸውን ቅንጣቶች በማዋሃድ የሚፈጠረው ከካርቦን ነጻ የሆነ ኃይል ነው። ይህ ኃይል በቀጣዩ ዘመን ንጹህ የኃይል አማራጭ ምንጭ እንደሚሆን የሳይንሱ ጠበብት ላለፉት 10 ዓመታት ተስፋ ሲያደርጉ ቆይተዋል። በአሜሪካ ሲያትል የሚገኝ አንድ ወጣኔ ኩባንያ ታዲያ ይህንን በኒውክሌር ፊዥን አማካኝነት የሚመነጨውን ኃይል ለሰዎች ጠቀሜታ የሚውልበትን ዘዴ ለማበጀት በመፋጠር ላይ ይገኛል። ፊልድ ኪንግ የላከውን ዘገባ እንግድ ወልዴ እንደሚከተለው አጠናቅሮታል።
በአሁኑ ወቅት የኒውክሌር ኃይልን የምናገኘው የጥቃቅን ኬሚካሎች መሰረት የሆኑትን አተም ብለን የምንጠራቸውን በመክፈል ፊዥን ከሚገኝ ኃይል ነው። ይህ ደግሞ አደገኛ ሬዲዮ አክቲቭ እንዲፈጠር ያደርጋል። አተሞቹን ሂሊየም ከተሰኘው ጋዝ ጋር በማዋሃድ ልክ ፀሐይ ላይ እንደሚፈጠረው ኃይል ወይም ኒውክሌር ፊዥን ከኒውክሌር ፊዥን የተለየ መሆኑን ልብ ይሏል። ንጹሕ የሆነና ጉዳት የሌለውን የተትረፈረፈ ኃይል ማምረት ይቻላል። ቤን ሌቪት ዛፕ ኢነርጂ የተሰኘው ጀማሪ ኩባንያ የምርምር ኃላፊ ናቸው።
ፊውዥን የሰው ልጅ ቀጣይ የእድገት ምርታን የምናይበት ነው። ኃይሉ ወይም ነዳጁ የተትረፈረፈ ነው፣ አደገኝነትም የለውም። በተጨማሪም ከካርቦን ነፃ ነው። ይህም ከምድር በሚገኝ ኃይል ላይ ካለን ጥገኝነት ነፃ ያወጣናል።
ከፊውዥን የሚገኝ ኃይል በአሁኑ ወቅት ለገበያ የቀረበና የሚገኝ አይደለም። ምክንያቱም የኒውክሌር ኃይልን ለማግኘት አተሞቹን እንደ መክፈል ማዋሃድ ቀላል አይደለም። ይህም በከፊል ምክንያቱ ውህደቱንና ውጤቱን ለማግኘት ከፍተኛ ኃይልና ሙቀት የሚያስፈልግ በመሆኑ ነው። የዛፕ ኤነርጂ ኩባንያው ቤን ሌቪት እንደሚሉት በመሞከር ላይ ያሉት በ1950ዎቹ መጀመሪያ ላይ የነበሩትን የፊውዥን መላምቶች መሠረት አድርገው ነው። ሌቪት ይህን ያብራራሉ።
ራሱን አፍኖና ሙቆ ለመቆየት ፕላዝማን ይጠቀማል። ልክ እንደ መብረቅ ከፍተኛ ኃይል በማስተላለፍ የራሱን የማግኔት ከባቢ ዙሪያ ይፈጥራል። ይህም የራሱን መታፈን በመፍጠር ሙቀትን አክሎ ውህደት እንዲፈጠር ያደርጋል።
መስኩ ለ10 ዓመታት ምርምር የተደረገበት ነው። የኃይል ሚኒስቴር መስሪያ ቤቱ የምርምር ኃላፊ የሆኑት አህመድ ዲያሎ እንደሚሉት ፊውዥን ኢነርጂን በተመለከተ ያለው ዋና ተግዳሮት የሚፈታበት ጊዜ ሩቅ አይሆንም።
And I want people to see if they can project themselves the day we have fusion energy.
ሰዎች እንዲያስቡ የሚፈልገው ኃይልን ከፊውዥን ያገኘን ቀን ስለ ኃይል አቅርቦት እጥረት የማንቸገርበት ቀን እንደሚሆን ነው። ሰዎች በዚያ መልክ እንዲረዱት ነው የሚሻው። የተተረፈረፈ ኃይል ይኖራል። በተወሰኑ የኃይል አቅርቦቶች ላይ ጥገኛ ነንም። ከዚህ ተነስተን ሌሎች ችግሮቻችንን ለመፍታት እንሞክራለን።
ዛፕ ኢነርጂ ኩባንያ የአሜሪካ የኃይል ሚኒስቴር መስሪያ ቤት የፊውዥን ቴክኖሎጂን በተመለከተ የሙከራ የኃይል ማከፋፊያ እንዲገነቡ ገንዘብ ከመደበላቸው 8 ኩባንያዎች አንዱ ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝነው መሰናዶ እዚህ ላይ ተጠናቋል። የደንገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። ጤና ይስጥልን። Thank you.